ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 10 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
እኛ ደግሞ ቤተ ክርስቲያን ነን። አንድ ፓርቲም አንደግፍም፣ በአንድ ፓርቲም እንትን አንልም። ግን እንግዲህ የቤተ ክርስቲያን አገልግሎት ይሄ ነው። በዚህ አስተሳሰብ ነው እኛ የምናገረው። ሌሎችም በዚህ አስተሳሰብ ቢናገሩ በጎ ነገር ሊመጣ ይችላል ብለን ነው የምናስበው።
የኦሮሞ ወንጌላውያን አብያተ ክርስቲያን ኅብረት ፕሬዚደንት ፓስተር ዶክተር ገመቹ ኦላና ናቸው የሰማችኋቸው። ሰሞኑን ዋሽንግተን ዲሲ ተገኝተው ለኢትዮጵያ አምባሳደር፣ ለአሜሪካ የተወካዮች ምክር ቤትና ለውጭ ጉዳይ መስሪያ ቤቱ ባለሥልጣናት የኦሮሚያን ሁኔታ አስመልክቶ ካስገቡት ደብዳቤና ካደረጉት ውይይት ቃለ ምልልስ የተወሰደ ነው። በአብይ ርዕስ ይቀርባል። አርዕስተ ዜናውን ቆንጅት ታሰማናለች።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞው የአንድነት ፓርቲ አመራር ላይ ብይን ለማሰማት ለሁለተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ከአዲስ አበባ ዘገባ ይኖረናል። የኬንያው ፕሬዚደንት ሶማሊያ ውስጥ ኬንያውያን ወታደሮችን የገደለው አልሸባብ አጸፋውን ያገኛል ሲሉ መዛታቸው ተሰማ የሚሉትና ሌሎችም ዜናዎች አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞ የአንድነት ፓርቲ አመራር በአባላት በእነ አቶ ሀብታሙ አያሌውና ሌሎች አራት ተከሳሾች ጉዳይ ብይን ለማሰማት ለሁለተኛ ጊዜ ተለዋጭ ቀጠሮ ሰጠ። ፍርድ ቤቱ ከብሔራዊ ደህንነት የተገኙ ናቸው የተባሉ መረጃዎችን በጥሪያቸው እንዲቀርቡ አቃቤ ሕግን ዛሬ አዟል። መለስካቸው አመሃ የችሎቱን ውሎ ተከታትሎ የሚከተለውን ዘግቧል።
የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ሕግ የስር ፍርድ ቤት በእነ አቶ ሀብታሙ አያሌው ጉዳይ በሰጠው ብይን ቅር በመሰኘት ባቀረበው አቤቱታ ሁለቱንም ወገኖች ያከራከረ ቢሆንም ዛሬም ውሳኔ እንዳልሰጠ አስታወቀ። ፍርድ ቤቱ ለውሳኔው መዘግየት ምክንያት ነው ያለውንም ዘርዝሯል። ከመሃል ዳኛው በተሰጠው ማብራሪያ መሰረት መዝገቡ ሲመረመር አቃቢ ሕግ ከብሔራዊ ደህንነት አገኘኋቸው ያላቸው መረጃዎች ትንታኔ እንጂ ጥሬ መረጃዎች ወይንም ኦሪጂናል መረጃዎች ከመዝገቡ ጋር አልተያያዙም። ፍርድ ቤቱ ግን የሚፈልገው እነዚህ መረጃዎች ማለትም እያንዳንዱ ተከሳሽ በኢሜይል፣ በፌስቡክ ወይንም በስልክ በሞባይል ጭምር ወይም በሌላ በማንኛውም ዘዴ ያደረገው ግንኙነት እንዳለ ሳይተነተን መቅረብ ይኖርበታል ብለዋል። እነዚህን መረጃዎች መተንተን ወይንም ትርጉም መስጠት የብሔራዊ ደህንነት መስሪያ ቤት ድርሻ ሳይሆን የፍርድ ቤቱ ድርሻ እንደሆነም ዳኛው አስረድተው ተከሳሾቹም ያቀረቡት የቃል ክርክር ዋና ሙግታቸው ይኸው እንደነበረ አስታውሰዋል። በሰባተኛው ተከሳሽ በአቶ አብርሃም ሰለሞን ላይ ከቀረቡት ምስክሮች የአንዱ ምስክር ማለትም የአቶ ኢዮብ ታደሰ ምስክርነት ቃልም ከመዝገቡ ጋር አለመያያዙን ዳኛው ጠቅሰው ይህም እንዲያያዝ ትዕዛዝ ሰጥተዋል። እነዚህ ተሟልተው በአጭር ጊዜ ውስጥ እንዲቀርቡ ለአቃቢ ሕግ ትዕዛዝ የሰጠው ፍርድ ቤት በጉዳዩ ላይ ውሳኔውን ለማሰማት ለጥር 24 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ ከአንድ ዓመት በፊት እነ ዘላለም ወርቅአገኘሁ በሚል የክስ መዝገብ በቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ በአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋና በአቶ አብርሃም ሰለሞን ላይ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ ቆይተዋል። ከፍተኛው ፍርድ ቤት ባለፈው ነሐሴ 14 ቀን 2007 ዓ.ም በሰጠው ውሳኔ አምስቱ ተከሳሾች አቃቢ ሕግ የመሠረተባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ እንዳሰናበታቸውም ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሶማሊያ ውስጥ የተገደሉት ኬንያውያን ወታደሮች አስከሬኖች በሀገራቸው ባንዲራዎች ተከፍነው ወደ ሀገራቸው ገብተዋል። ፕሬዚደንት ኡሁሩ ኬንያታ በሶማሊያ ጌዶ ክፍለ ሀገር ኤል አዴ ከተማ ላይ ጥቃቱን ያደረሰው አልሸባብ ለዚህ ተግባሩ ከባድ ዋጋ ይከፍልበታል ሲሉ ዛቻ አሰምተዋል። ኬንያታ ዛሬ ለመላ ሀገሪቱ ባሰሙት ንግግር ኬንያ እንደሆነች አትንበረከክም ማለታቸው ተጠቅሷል። አሁን ይህን ንግግር በማደርግበት ሰዓት የመከላከያ ኃይሎቻችን የወደቁብንንና የቆሰሉብንን ጀግኖቻችንን ለሀገራቸው ለማብቃት ከባድ አሰሳና ፈልጎ የማዳን እንቅስቃሴ ላይ ናቸው። ያ ቅድሚያ ትኩረታችን ነው ሲሉ ፕሬዝደንቱ ተናግረዋል። ኬንያ ለሶማሊያ መረጋጋት መስራቷን ትቀጥላለች በማለት በድጋሚ ያረጋገጡት ኬንያታ ጦርነቱን አልሸባብ ራሱ ጋር እንወስደዋለን ሲሉ መዛታቸው ተሰምቷል። ከአርብ ዕለቱ የአልሸባብ ጥቃት በኋላ የደረሰበት የጠፋ አንድ የኬንያ ሙስሊም ወታደር ቤተሰብ ደግሞ ከባድ ጭንቀት ላይ መሆኑን የተናገረው የ23 ዓመቱ ወታደር ኢሳ አብዲ አባት የልጃቸው የእጅ ስልክ ላይ ቢደውሉ መልስ ማጣታቸውንና ከባድ ስጋት ላይ እንዳሉ ለቪኦኤ ገልጸው ከመንግስትም በኩል ተጨባጭ መረጃ አላገኘሁም ሲሉ አማረዋል። ከተገደሉት ወታደሮች መካከል የአራቱ አስከሬኖች ናቸው ትናንት ሰኞ ማታ ናይሮቢ የገቡት። ከፍተኛ ወታደራዊ ባለስልጣናት ተገኝተው ተቀብለዋቸዋል። ጥቃቱ የደረሰበትን የአልአዴን ካምፕ የኬንያ ወታደሮች ከአልሸባብ በኩል ምንም ውጊያ ሳይገጥማቸው መልሰው መቆጣጠራቸው ተነግሯል። አልሸባቦቹ ሹልክ ብለው ጫካ እንደገቡ ሲነገር፣ ከተማዋ ውስጥ የቀሩ ጥቂት ነዋሪዎች ደግሞ የበቀል ጥቃት መምጣቱ አይቀርም በማለት ፍርሃት ላይ እንዳሉ ዘገባው አውስቷል። አንዳንድ ኬንያውያን ሀገራችን የመከላከያ ኃይሎቿን በቃ ከሶማሊያ ታስወጣ በማለት መጠየቃቸው ሲታወቅ፣ ፕሬዝደንት ኬንያ በበኩላቸው ይህንን የሰው ዘር ጠላት ለመውጋት በአንድነት መቆም አለብን ሲሉ ተማጽኖ አሰምተዋል።
የመን በግጭት እየታመሰች ቢሆንም የአፍሪካ ቀንድ ስደተኞች አሁንም እየጎረፉባት ነው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስጠነቀቀ። ድርጅቱ ዛሬ ባወጣው መግለጫ ባለፈው የአውሮፓ ዓመት በ2015 ማለት ነው ወደ የመን ከገቡት 92446 ስደተኞች አብዛኞቹ የኢትዮጵያና የሶማሊያ ዜጎች ናቸው ብሏል። ከእነዚሁ ስደተኞች መካከል ባለፈው ዓመት ብቻ በ2015 ዓ ም 95 ሰዎች እንደሞቱ ድርጅቱ ገልጾ በያዝነው የአውሮፓ ወር ውስጥ በጥር ማለት ነው ወደ የአደን ባህረ ሰላጤን ወደ የመን ሲያቋርጡ 36 ስደተኞች መሞታቸውን አመልክቷል። ዩኤንኤችሲአር በአውሮፓ አቆጣጠር በ2006 ዓመተ ምህረት ጀምሮ ወደ የመን የሚሰደዱትን ሰዎች ቁጥርና መነሻ ሲመዘግብ እንደነበር ጠቅሶ በ2015 ዓመተ ምህረት የመን ከገቡት ስደተኞች 90% የሚሆኑት ኢትዮጵያውያን ናቸው ብሏል።
በቅርቡ አንጎላ ውስጥ ምንነቱ በውል ባልታወቀ በሽታ ከሞቱ ሰዎች መካከል 8 ኤርትራውያን እንዳሉባቸው ተገለጠ። ሶሎሞን ገብረስላሴ የተባሉ ዋና ከተማዋ ሉዋንዳ የሚኖሩ ኤርትራዊ ነጋዴ ለቪኦኤ ሲናገሩ የሞቱት ሰዎች በሙሉ በወባ መሰል ኃይለኛ ትኩሳት ተጠቅተው እንደነበረ ገልጸዋል። የአካባቢውን ሐኪሞች ለማነጋገር ለጊዜው ባይገኙም ታማሚዎቹ ደንጌ ትኩሳት ወይም የቆላ ንዳድ የምታመጣዋ ቫይረስ አግኝታችኋለች ተብለው በሐኪሞቻቸው ተነግሯቸው እንደነበረ ነው የተሰማው። በስምንቱ ኤርትራውያን ህልፈት በዚያ ባለው የኤርትራውያን ማህበረሰብ ዘንድ ከባድ ሐዘን ሆኗል። ይሁን እንጂ ይህ የቆላ ንዳድ በሽታ እያጠቃ ያለው የተወሰነ ማህበረሰብን ነው ለማለት የሚያበቃ መረጃ ለመኖሩን ከትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ያገኘነው ዜና አክሎ አስታውቋል።
ኢራቅ ውስጥ በአውሮፓ አቆጣጠር ከጥር ወይም ጃንዋሪ 2014 ዓ ም አንስቶ እስካለፈው 2015 ዓ ም ጥቅምት ወይም ኦክቶበር ባለው ጊዜ ቁጥሩ ወደ 19,000 የሚጠጋ ሰው መገደሉን የተባበሩት መንግስታት ድርጅት ዛሬ አስታወቀ። ከ3,000 የሚበልጡ ደግሞ ቤት ንብረታቸውን ጥለው መሰደዳቸውን የመንግስታቱ ድርጅት አክሎ ገልጿል። በሀገሪቱ ሁከቱ እየተባባሰ የመጣበት ወቅት ራሱን የእስልምና መንግስት ብሎ የሚጠራው ቡድን በምዕራብና በሰሜናዊ ኢራቅ ብዛት ያለው ግዛት የተቆጣጠረበት መሆኑን የመንግስታቱ ድርጅት ሪፖርት ጠቁሟል። ሁኔታው በ2014 ዓመተ ምህረት አጋማሽ ዓለም አቀፍ ትኩረት መሳቡን ጠቅሶ ዩናይትድ ስቴትስ በዚያው ዓመት በነሐሴ በቡድኑ ተዋጊዎች ላይ የአየር ጥቃት መጀመሯን አስታውሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አል ሁሴን በሰጡት ቃል ይህ የሚዘገንን አሃዝ ራሱ እንኳን ኢራቅ ውስጥ ሲቪሎች ምን ያህል ስቃይ እንደደረሰባቸው በትክክል አያንጸባርቅም ብለዋል። አሃዞቹ የሚያሳዩት ግልጽ በሆነ ጥቃት የተገደሉትንና የአካል ጉዳት የደረሰባቸውን ሲሆን ቁጥር ስፍር የሌላቸው ሌሎች በመሠረታዊ አቅርቦቶች ማለትም በምግብ ውሃና የሕክምና አገልግሎት እጦት ምክንያት ሞተዋል ሲሉ ኮሚሽነሩ አክለዋል።
የተባበሩት መንግስታት ድርጅት የፊታችን ሰኞ ለሶሪያ ሰላም አዲስ ዙር ድርድር ለመጀመር ይፈልጋል። ዳሩ ግን ቀኑ እየተቃረበ ባለበት በአሁኑ ወቅት በድርድሩ እነማን ይሳተፉ በሚለው ጉዳይ ከስምምነት ባለመደረሱ ድርድሩ በታቀደለት ዕለት የመከፈቱን ነገር አጠራጣሪ አድርጎታል። የተባበሩት መንግስታት ድርጅት የሶሪያ ልዩ ልዑክ ስቴፋን ደ ሚስቱራ ድርድሩን እንደ አውሮፓውያን ጥር 25 ቀን ጄኔቫ ውስጥ ለመጀመር እንደሚፈልጉ ባለፈው ወር ነው ያስታወቁት። ለዚህም ዩናይትድ ስቴትስና ሩሲያ ያሉበት የ17 ሀገሮች ስብስብ ድጋፍ አግኝተዋል። ይሁን እንጂ እነዚህ ሀገሮች ሶሪያ ውስጥ ከሚዋጉት ብዛት ያላቸው ተቃዋሚ ቡድኖች መካከል የትኞቹ በድርድሩ ላይ መገኘት እንደሚችሉ ገና ከውሳኔ አልደረሱም። የተባበሩት መንግስታት ምክትል ቃል አቀባይ ፋርሃን ሀቅ ትናንት በሰጡት ቃል የትኞቹ ቡድኖች በድርድሩ መወከል እንደሚችሉ ውሳኔ ሳይደረግ ለተሳታፊዎች ግብዣ አይላክም ሲሉ ነው ያስታወቁት።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶሪያ ውስጥ 13 ሚሊዮን ተኩል የሚሆን ሰው እርዳታ የሚያስፈልገው መሆኑን የተባበሩት መንግስታት ድርጅት ማስታወቁን ተከትሎ ዩናይትድ ስቴትስ ሁኔታው በጥልቅ ያሳሰባት መሆኑን አስታውቃለች። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር በተለይ በሰራዊት በተከበቡ 15 የሶሪያ አካባቢዎች ስላለው ሁኔታ አትኩረው ተናግረዋል። ለ12ቱ አካባቢዎች መግቢያ መውጫ ማጣት ተጠያቂው የሶሪያ መንግስት ነው ያሉት ሳማንታ ፓወር ካለፈው ታህሳስ መጀመሪያ ወዲህ ቢያንስ 35 ሰዎች መሞታቸውን አመልክተዋል። የሀገሪቱ ሁሉም ወገኖች የሰብአዊ ረድኤት ቡድኖች ያለአንዳች እንቅፋት እንዲገቡ ፍቃድ እንዲሰጡ አምባሳደር ፓወር ተማጽነዋል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ጥር 10 2008 ዓ.ም ምሽት ፕሮግራማችን ነው።
የካሜሩን ክርስቲያኖችና ሙስሊሞች በቦኮ ሐራም ላይ የጋራ አቋም ይዘዋል።
አንታንከ ፊደል ጄፌ ላ ፕሪየር ኬ ጄኑ ፕሮቴጅ ዱስታንሴት ሂስቷር ላ እሳኑ ዘንኪ
ካሜሩን ያለ ሙስሊሞችና ክርስቲያኖች ወንድማማቾችና እህትማማቾች ነን። ስለዚህም ነው ቦኮ ሐራም አብያተ ክርስቲያናት ላይ ጥቃት እንዳደርስ የምንከላከለው።
ኢብራሂም ሙክታር ይባላል የሰማ ነው። የካሜሩን ነዋሪ የእስልምና እምነት ተከታይ የሆነ ወጣት ነው። ዘገባ አለን። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ።
የኦሮሞ ወንጌላውያን አብያተ ክርስቲያን ኅብረት መሪዎች ሰሞኑን ዋሽንግተን ዲሲ ተገኝተው ከኢትዮጵያ አምባሳደር አቶ ግርማ ብሩና ከዩናይትድ ስቴትስ የተወካዮች ምክር ቤትና የውጭ ጉዳይ መስሪያ ቤቱ ባለሥልጣናት ጋር ተወያይተዋል። የኅብረቱ ፕሬዚደንት ዶክተር ገመቹ ኦላና ማምሻውን ለቪኦኤ በሰጡት ቃል የኢትዮጵያ ፌዴራል መንግስት ጦር ከኦሮሚያ ክልል እንዲወጣ እንዲሁም በሰሞኑ ጥቃት የተገደሉ ወገኖች ተጠያቂ የሆኑ አካላት ለፍርድ እንዲቀርቡ፣ ተማሪዎች ድምፃቸውን የማሰማት መብታቸው እንዲከበር የሚሉና ሌሎችም ጥያቄዎችን ማንሳታቸውን ገልጸዋል። ከአቶ ግርማ ብሩም ጋር ተገናኝተው አምባሳደሩ ሁኔታውን ለሚመለከተው የኢትዮጵያ አካል ወይም ለጠቅላይ ሚኒስትሩ እንደሚያቀርቡ የገለጹላቸው መሆኑን ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤትና የውጭ ጉዳይ መስሪያ ቤቱ ባለስልጣናትም ጥያቄዎቻቸውን ተቀብለው በሁኔታው ላይ ከሚመለከታቸው ወገኖች ጋር እንደሚነጋገሩ የነገሯቸው መሆኑን የህብረቱ ፕሬዚደንት ዶክተር ገመቹ ኦላና በዚሁ በሰጡን መግለጫ ገልጸዋል። ከዶክተር ፓስተር ገመቹ ኦላና ጋር ያደረግነው ቃለ ምልልስ በዕለቱ አብይ ርዕስ ተይዟል፣ እየተዘጋጀ ነው፣ እንደ ደረሰን እናቀርባለን። ከዛ በተጨማሪ ከሁለት ወራት በላይ ያስቆጠረው በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎችና አንዳንድ የአካባቢዎቹ ነዋሪዎች የአዲስ አበባንና የፊንፊኔ ዙሪያ ዞኖች የማስተር ፕላን የከተማ ማስፋፊያ እቅድ አስመልክቶ የተቀሰቀሰው ተቃውሞ እንቅስቃሴዎች አሁንም በተለያዩ አካባቢዎች መቀጠላቸው እየተዘገበ ነው። በሐረርጌ ዞን ከተካሄደ የተቃውሞ ሰልፍ ጋር በተያያዘ የአንድ ወጣት ሕይወት መጥፋቱን አንዳንድ የአካባቢው ነዋሪዎች ተናግረዋል። የአካባቢው ባለስልጣናት ግን የቀረበውን ውንጀላ አስተባብለዋል። የኦሮምኛ ክፍል ባልደረቦቻችን ያጠናቀሩት ዘገባ ለአማርኛው ዝግጅት አሁን እየተጠናቀረ ነው፣ እየተዘጋጀ ነው፣ እንደ ደረሰን እናቀርብላችኋለን። ወደ ተከታዩ የመጽሔት ዘገባ እናልፋለን።
ይኸውም የካሜሩኑ ቀደም ሲል በቅንጫ ቢያሰማናችሁ ይሆናል። የካሜሩን ክርስቲያኖችና ሙስሊሞች በቦኮ ሀራም ላይ የጋራ አቋም ይዘዋል። በዚህም መሰረት ሙስሊሞቹ ጸሎት ላይ በሚሆኑበት ጊዜ ክርስቲያኖች መስጊዶችን ይጠብቃሉ። ክርስቲያኖቹ ጸሎት ላይ ሲሆኑ ደግሞ ሙስሊሞቹ አብያተ ክርስቲያናትን ከጥቃት ይከላከላሉ። በተለይ የሁለቱ ቤተ እምነቶች ትብብር የጀመረው ቦኮ ሀራም በአምስት መስጊዶች ላይ አደጋ ከጣለ በኋላ ሲሆን ሁለቱም ቦኮ ሀራምን በጋራ ጠላትነት ፈርጀውታል። ከያውንዴ ሪፖርተራችን ሞኪ ኤድዊን ኪንዲዜጋ የላከው ሪፖርት አለ፣ አዲሱ አበበ ያቀርባል።
ይህ ለማለዳ ጸሎት የተላለፈ መልእክት ነው። ጥሪውም ካሜሩን ከናይጄሪያ ጋር በምትዋሰንበት ሞዞጎ በተባለ ስፍራ ለሚገኝ አንድ ማዕከላዊ መስጊድ የቀረበ ጥሪ ነው። አማጽያኑ በጸሎት ሲጠመዱ፣ ለስፍራው የተመደቡ ጠባቂዎች ደግሞ ማንም ጸጉረ ልውጥ ወደ መስጊዱ እንዳይጠጋ ይጠባበቃሉ። ከእነዚህ መካከል አንዱ የ55 ዓመቱ የካሜሩን ሉትራን ወንጌላዊ ቤተ ክርስቲያን አገልጋይ ጃኪ ማባሊ ናቸው። ሙስሊሞቹ ለጸሎት ሲሰበሰቡ መስጊዳቸው ላይ ጥቃት እንዳይደርስ ጥበቃ ለማካሄድ ከቤተ ክርስቲያኔ የበላይ መሪዎች ትዕዛዝ ተሰጥቶኝ ነው እዚህ ያለሁት ነው ያሉት። ለአገር የደህንነት ማኅበራዊ አገልግሎት እየሰጠን ነው ያሉት ወንጌላዊው የሉተራን ቤተ ክርስቲያን አገልጋይ ማባሊ፣ እንደ ክርስቲያንም አገሬንም ሆነ ሕዝባችንን ከአደጋ የመከላከል ኃላፊነት አለብኝ ብለዋል። ኢብራሂም ሙክታር በሞዞጎ መስጊድ አባል የሆነ ወጣት ሙስሊም ነው። የአገሬ ዜጎች የሆኑ ክርስቲያኖች በነውጠኛው ቡድን እየተከበቡና ጥቃት እየደረሰባቸው ስለሆነ ያን እየተከላከልን ነው ይላል።
አንታንከ ፊደል ሸፌ ላፕሪየር ከጄኑ ፕሮቴጅ ዱስታንሴት ሂስቷር ላ እሳኑ ዘንኪ
ካሜሮን ያለን ሙስሊሞችና ክርስቲያኖች ወንድማማቾችና እህትማማቾች ነን። ስለዚህም ነው ቦኮ ሀራም አብያተ ክርስቲያናት ላይ ጥቃት እንዳደርስ የምንከላከለው። አንዳንድ የቤተሰቡ አባላት ክርስቲያኖች መሆናቸውንም የገለጠው ኢብራሂም፣ ሁለታችንም ግን ሽብርተኛነትን ለመዋጋት የጋራ ትብብር ፈጥረናል ብሏል። የናይጄሪያው ሽብርተኛ ቡድን ቦኮ ሀራም ካሜሩን ውስጥ በሙሉ ኃይል መንቀሳቀስና ግድያ፣ ዝርፊያ እንዲሁም ትምህርት ቤቶችን፣ አብያተ ክርስቲያናትን፣ መስጊዶችንና ገበያዎችን ማቃጠል ከጀመረ ሦስተኛ ዓመቱን ይዟል። ከሁለቱም ቤተ እምነቶች የተውጣጣው ጠባቂ ኮሚቴ ሊቋቋም የቻለውም ቦኮ ሀራም በተለይም ሴቶች አጥፍቶ ጠፊዎችን ካለፈው ዓመት መግቢያ ገደማ ወዲህ ማሰማራት ከጀመረ በኋላ ለመንግስቱ እገዛ ለመስጠት እንደሆነ ታውቋል። ለምሳሌ ካሜሩን ላይ ጥቃት የሚያካሄደው በዚያች አገር እስላማዊ መንግስት ለማቋቋም መሆኑን የሚናገረው ቦኮ ሀራም ባለፈው ወር ተጠርጣሪዎቹ በመስጊዶች ላይ ጥቃት እንዳካሄዱ አይዘነጋም። የሰሜናዊ ካሜሩን ገዢ ሚድጂያዋ ባካሪ ካሜሩንን ከጋራ ጠላት ለመከላከል ክርስቲያኖችና ሙስሊሞች በአንድነት በመቆማቸው እንኳን ደስ ያላችሁ የሚል ማበረታቻ መልእክት አስተላልፈው ሌሎችም ተመሳሳይ አቋም እንዲይዙ ጥሪ አቅርበዋል። ከካሜሩን 23.7 ሚሊዮን ጠቅላላ ሕዝብ 40 ከመቶ ክርስቲያኖች፣ 20 ከመቶ ደግሞ ሙስሊሞች ሲሆኑ የተቀሩት አገር በቀል እምነት ተከታዮች ናቸው።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ሲፈጽማቸው በነበሩ የጭካኔ አድራጎቶች የሚታወቀው የሽፍቶች መሪ ጀርሜን ካታንጋ ዓለም አቀፍ የወንጀል ችሎት የፈረደበትን ቅጣት ከፈጸመ በኋላ እንደገና ለፍርድ እንደምታቀርበው ኪንሻሳ አስታውቃለች። ባልደረባችን ጄምስ ባቲ የኮንጎ ዲሞክራሲያዊት ሪፐብሊክን የማስታወቂያ ሚኒስትር ላምበርት መንዴን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍሳይ ታቀርበዋለች።
እድሜው 37 የሆነው ካታንጋ ከ12 ዓመታት በፊት በጎሮ መንደር ከተፈጸሙት ወንጀሎች ጋር በተያያዘ ሄግ የሚገኘው ዓለም አቀፍ የወንጀል ችሎት በስብዕና ላይ ወንጀል በመፈጸምና የጦርነት ወንጀል የመፈጸም ክስ መስርቶበት የ12 ዓመታት እስራት ፈርዶበት ነበር። ካታንጋ ለፈጸመው ወንጀል ጸጸት እንደተሰማው ከገለጸ በኋላ ባለፈው ህዳር ወር የእስራቱ ጊዜ ተቀንሶለት ትላንት ከኪንሻሳ እስር ቤት ይወጣል ተብሎ ነበር። የኮንጎ ዲሞክራሲያዊ ሪፑብሊክ የማስታወቂያ ሚኒስትር መንዴ ታዲያ የሚሊሻው መሪ በሀገሪቱ ክስ እንደሚመሰረትበት ሲገልጹ ካታንጋን ለፍርድ የሚያቀርበው የሀገሪቱ መንግስት ሳይሆን የፍርድ ስርዓቱ ነው ብለዋል።
በመንግስትና በፍትህ ስርዓቱ መካከል ልዩነት አለ። ልክ ዩናይትድ ስቴትስ ውስጥ እንዳለው አይነት አሰራር ነው ያለን። ለምንድን ነው አፍሪካ ውስጥ መንግስትና ፍርድ ቤትን አንድ አድርጋችሁ የምታዩት? እኛ መንግስት ነን። የፍርድ ቤት ውሳኔ መስጠት ያለበት ግን ፍርድ ቤቱ ነው። በካታንጋ ላይ የሚፈርደው መንግስት እንደሆነ አድርጋችሁ ነው የምታቀርቡት። መንግስት በሰዎች ላይ የመፍረድ መብት የለውም።
ካታንጋ በዓለም አቀፍ የወንጀል ችሎት ፊት በቀረበበት ወቅት የችሎቱ ጉዳይ ከተጠናቀቀ በኋላ እኛ በበኩላችን የክሱን ሂደት እንደምንጀምር ተናግረን ነበር ይላሉ የማስታወቂያው ሚኒስትር። የፍርድ ሚኒስትሩ ከመንግስት ጋር ያሉ በመሆናቸው በዓለም አቀፍ ችሎት ከተፈረደበት በኋላ እንደገና ክስ ሲመሰረትበት ድርብ ቅጣት አይሆንምን ለሚለው ጥያቄ የማስታወቂያው ሚኒስትር አይሆንም ብለዋል።
እንበል አንተ አንድ ነገር ሰርቀህ ለፍርድ ቀርበሃል። ከመስረቅም በላይ ሴት ደፍረሃል። እነሱ የፈረዱብህ ግን ለስርቆቱ ብቻ ነው እንበል። ከፍርድህ ስትወጣ ደግሞ የፈጸምከው የወሲብ ጥቃት አለ። ስለሆነም በወሲብ ጥቃት ወንጀል ተከሰህ ለፍርድ ብትቀርብና ቢፈረድብህ ድርብ ቅጣት ሊሆን አይችልም።
የኮንጎ ዲሞክራሲያዊ ሪፑብሊክ የማስታወቂያ ሚኒስትር አያይዘውም እኛ አሁን ካታንጋን ለፍርድ የምናቀርበው ዓለም አቀፍ የወንጀል ችሎቱ ባላነሳው ጉዳይ ላይ ነው። ውሳኔውን የወሰደው የፍትህ ስርዓታችን ነው። አሁን ለፍርድ የሚቀርበው በዓለም አቀፉ ችሎት ባልተከሰሰበት ጉዳይ በመሆኑ ድርብ ቅጣት ሊሆን አይችልም ብለዋል መንዴ። ካታንጋ በሀገሪቱ ህገ መንግስት መሰረት ለፍርድ ይቀርባል። በጠበቃ የመከራከር መብት አለው። ዳኞቹ በሚፈርዱት መሰረት ነጻ ሊወጣ ወይም ሊፈረድበት ይችላል ሲሉም የኮንጎው ዲሞክራሲያዊ ሪፑብሊክ ባለስልጣን አስገንዝበዋል።
ቀደም ሲል ያስተዋወቅ ነው የኦሮሚያ ሁኔታ ዘገባ አሁን ደርሶናል፣ ቀጥሎ ይቀርባል። ከሁለት ወራት በላይ ያስቆጠረው በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎችና አንዳንድ የአካባቢው ነዋሪዎች የአዲስ አበባንና የፊንፊኔ ዙሪያ ልዩ ዞን ማስተር ፕላን የከተማ ማስፋፊያ እቅድ አስመልክቶ የተቀሰቀሰው የተቃውሞ እንቅስቃሴ አሁንም በተለያዩ አካባቢዎች መቀጠሉ እየተዘገበ ነው። በሐረርጌ ዞን ከተካሄደ ተቃውሞ ሰልፍ ጋር በተያያዘ የሁለት ወጣቶች ሕይወት መጥፋቱን አንዳንድ የአካባቢው ነዋሪዎች ይናገራሉ። የአካባቢው ባለሥልጣናት ግን ውንጀላውን አስተባብለዋል። የኦሮምኛ ክፍል ባልደረባችን ቱጁቤ ኩሳ ሁለቱንም ወገኖች አነጋግራ ያቀናበረችው ዘገባ ቀጥሎ ይቀርባል። አሉላ ከበደ ነው የያዘው።
በሐረርጌ ዞን የሚኤሶ ከተማ ከትናንት በስቲያ በተካሄደው የተቃውሞ ሰልፍ ተሳትፈዋል በሚል አደም አሊ የተባለ ወጣት በልዩ ፖሊስ ኃይል ተገድሏል ሲሉ ለደህንነታቸው በመስጋት ስማቸውን ከመግለጥ የተቆጠቡ አንድ የከተማይቱ ነዋሪ ናቸው ለባልደረባችን ይህን የገለጡት።
ካራ በተባለ ስፍራ ነው ዛሬ ጠዋት 4 ሰዓት ላይ ፖሊስ ተኩሶ የገደለው። ዛሬ ሰልፍ አልተካሄደም። በቀደመው ሰልፍ ላይ በመሳተፉ ነው የተገደለው። የያሲን አብዱላሂ ያጎት ልጅ ነው። ሌላ መሐመድ የሚባል ልጅ በስለት ተቀልቶ ተገድሏል።
በከተማይቱ የሚታየው እንቅስቃሴ በዛሬው ዕለት በእጅጉ መቀነሱን የተናገሩት ለአሜሪካ ድምፅ የኦሮምኛ ክፍል አስተያየት የሰጡት የከተማይቱ ነዋሪ አክለውም እንደ ልብ ሲንቀሳቀሱ የሚስተዋሉት የፌዴራል ፖሊስ ኃይሎች ናቸው ብለዋል። የከተማይቱ ሶማሌ ክልል አዋሳኝ ድንበር ላይ የምትገኝ በመሆኗ የተቃውሞ እንቅስቃሴውን በድንበር ግጭት የመሰሉ መኖራቸውንም እኚሁ ግለሰብ ጨምረው ገልጠዋል። የአካባቢው ባለሥልጣናት ግን የተባለውን ውንጀላ ያስተባብላሉ። አቶ መሐመድ ጀማል የሚኤሶ ወረዳ ምክትል ሊቀመንበር ናቸው።
ዱራን ዱርሴ ጫሰይፈምኒ ልዩ ሀይሊ ጃሙ ኦሮሚያ ከይሰስ አና ገኘ ሲንጅሩ ልዩ ሀይሊን አና ከነሴኔ ካምንዩ ኩን ኩኒ ኦሎላ ሶባያችሁ
መጀመሪያ ልዩ ኃይል የሚባል ነገር በወረዳችንም ሆነ ኦሮሚያ ክልል ውስጥ የለም። ይሄ ፕሮፓጋንዳና ውሸት ነው። የክልል ፖሊስና በክልሉ የፌዴራል ፖሊስ ከሆነ ይህ እንደ ማንኛውም ወረዳ እኛ ዘንድም አለ። በፍጹም የማይሆን ነገር ነው። ለምን አጀንዳ ስንል ነው ሰው የሚገደለው? በኢትዮጵያ ሕገ መንግሥት መሠረት ሰው በሰላም የመኖር መብት አለው። የሀገሪቱ ፕሬዚደንት ፈርመው ፍርድ ቤት ከፈረደ በኋላ ነው ሰው የሚገደለው እንጂ ይሄ ውሸት ነው። ዲሞክራሲ የሰፈነበት ሀገር ነው።
ምክትል አስተዳዳሪው አክለውም ተጎራባች የሆኑት የእነኚህ ሁለት አካባቢዎች ነዋሪዎች በድንበር ጉዳይ ይልቁንም ድርቅ ባስከተለው ውሃ እጥረት ሳቢያ በተቀሰቀሰ ጠብ ከመጋጨታቸው በስተቀር የሚኤሶ ከተማ ሰላም ናት ሲሉ አስተባብለዋል። በተዛመደ ሌላ ዜና በምዕራብ ኦሮሚያ ነቀምቴ ከተማ የመሰናዶ ትምህርት ቤት ተማሪዎች አወዛጋቢውን የከተሞች ማስፋፊያ እቅድ መቆም ውሳኔ ዜና አናምንም፣ በተቃውሞዎቹ ሳቢያ የታሰሩት ተማሪዎች ይለቀቁ ሲሉ የተቃውሞ ሰልፍ ማካሄዳቸውንና በአድማ በታኝ ኃይሎች መበተናቸውንም የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል።
ለምሽቱ የያዝነው አብይ ርዕስ አሁን ተሰናድቷል። የኦሮሞ ወንጌላውያን አብያተ ክርስቲያናት ኅብረት መሪዎች ሰሞኑን ዋሽንግተን ዲሲ ተገኝተው ከኢትዮጵያ አምባሳደር አቶ ግርማ ብሩና ከዩናይትድ ስቴትስ የተወካዮች ምክር ቤትና ከውጭ ጉዳይ መስሪያ ቤቱ ባለስልጣናት ጋር ተወያይተዋል። የህብረቱን ፕሬዚደንት ዶክተር ገመቹ ኦላናን ሰሎሞን አባተ ማምሻውን አነጋግሯቸው ነበር። እንሆ።
ጤና ይስጥልኝ ፓስተር ዶክተር ገመቹ ኦላና፣ እንደምን አመሹ?
እግዚአብሔር ይመስገን በጣም ሰላም ነን።
የት ነው አሁን ያሉት ፓስተር?
አሁን ያለው ካሊፎርኒያ ሎስ አንጀለስ ነው ያለሁት። አናሃይም የሚባል አካባቢ ነው የምኖረው።
እሺ፣ ሰሞኑን ዋሽንግተን ዲሲ ነው መሰለኝ የከረሙት ፓስተር?
አዎ ትክክል ነው፣ ትክክል ነው።
ምንድን ነው ያደረጋችሁት በዚህ ቆይታችሁ? ይንገሩኝ እስቲ።
ወደ ዲሲ ያመጣን ነገር መጀመሪያ እኛ ምን እንደሆን ልናገርና
አሁን ወደኋላ መጣበታለሁ ብዬ ነበር እሱን። እሺ ሊጀምሩልኝ ይችላሉ?
የኦሮምኛ ተናጋሪ ቤተ ክርስቲያን የወንጌላውያን ህብረት የሚባል ህብረት አለን እና በሀገራችን እየተካሄደ ያለው ነገር በጣም ስላሳዘነን እና በጣም ስላሰጋን በተለይ ዩናይትድ ስቴትስ መንግስት እና ሌሎችም በዚህ ነገር ጣልቃ ገብተው መንግስት ላይ ጫና እንዲያደርጉ ይሄ ነገር እንዲቆም ለመጠየቅ ለህዝባችን ለመሟገጥ ነው ወደ ዲሲ የመጣ ነው።
ለመሆኑ ይሄ የተባበሩት የኦሮሞ ወንጌላውያን አብያተ ክርስቲያን ምንድን ነው? እስቲ ስለ እሱ ድርጅት ወይም ማህበር ይንገሩኝ።
ድርጅቱ በተለያዩ አገር ውስጥ የሚኖሩ የዲያስፖራ የኦሮምኛ ተናጋሪ ቤተ ክርስቲያኖች ህብረት በህብረት ያቋቋሙትና እነሱን የወንጌልን በየአቅጣጫው ህዝቡ መካከል እንዲሰፋ የሚያደርግ የሚያግዝ እና የሚያበረታታ ከዛም አልፎ አገራችን ውስጥ የተለያዩ ሚኒስትሪዎችን የሚደግፍ ህብረት ነው።
የት የት ነው ያሉት እነዚህ አብያተ ክርስቲያን?
ለምሳሌ በዚህ በአሜሪካ ውስጥ ብዙ ቤተክርስቲያኖች አሉ። በካናዳ፣ በአውሮፓ እንዲያውም በአፍሪካ አሉ። ኬንያ፣ ሱዳን ብዙ ሀገሮች አሉ።
የእናንተ አባል የሆኑ አብያተ ክርስቲያን ኢትዮጵያ ውስጥ አሉ?
መስራች አባል የሆነች አንድ ቤተክርስቲያን አለች እዛ ውስጥ። እኛ ጋር ብዙ ጊዜ ከመጀመሪያኑ ስትሳተፉ የነበሩ አሉ።
ዶክተር ገመቹ የሰሞኑ ጥያቄያችሁ ምንድን ነበር? እስቲ ወደ ኢትዮጵያ ኤምባሲ ገብታችሁ እንደነበረ፣ ወደ ዩናይትድ ስቴትስ የተወካዮች ምክር ቤት፣ ወደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገብታችሁ እንደነበረ ሰምቻለሁ እና እስቲ ትንሽ ዘርዘር አድርገው ይንገሩኝ ምን እንደሆነ።
እንዳልከው እዛ ሶስቱንም ቦታ ለአንድ ነገር ነው የሆነው። አንደኛ በዛ ሀገር ውስጥ እየተደረገ ያለው ነገር በጣም አደገኛ ደረጃ ላይ እንደደረሰ ነው እየተሰማን። የህዝቡ ምሬት አደገኛ ደረጃ መድረሱ ብቻም ሳይሆን እየተብላላ ስር እየሰደደ የሄደ ነገር መሆኑንና በቂ ትኩረት እንዳልተሰጠው መንግስት ህዝቡንም ትክክል አለመነጋገሩ ከፍተኛ ችግር ወደፊት እንደሚያመጣ ስለ አሰም ስለ ሰጋን አንደኛ ነገር የፈለግነው አንድ ነገር ነው። ተማሪዎች ቅሬታቸውን በነጻነት ለመግለጽ ያላቸውን ህገ መንግስታዊ መብት መከበር እንዳለበት ያለምንም ተጽዕኖ ተማሪዎቹም ህዝቡ ብሶቱን እንዲናገር መንግስትም ሰምቶ እንዲያስተካክል ነው የጠየቅነው። ሁለተኛ ደግሞ የጦሩ ህዝቡ መካከል መሆኑ ነው በተለይ ችግሩን በጣም ያባባሰው፣ እሱን እንዲስተካከል። ከዛም አልፎ ብዙ ሰው ሞቷል፣ አሁን ብዙ ተማሪዎች ሞቷል እና ገለልተኛ የሆነ ቡድን ተቋቁሞ ይህንን ነገር እንዲያጣራ የሞቱትም ሰዎች እንዴት እንደሞቱ ተጣርቶ ያንን ነገር ያደረጉ ሰዎች ለፍርድ እንዲቀርቡ እንዲደረግ ከዛም አልፎ እኛ የጠየቅነው ይህ ነገር ኢህአዴግ ብቻውን ሊያስተካክል መስሎ አይታየንም። ስለዚህ በዛ አገር ውስጥ ያሉትን ተቃውሞ ፓርቲዎችም ሊሆኑ ይችላል እነሱንም መነጋገር፣ ምክንያቱም አሁን ካልተስተካከለ ወዴት እንደሚያመጣ እንግዲህ መገመት አዳግተንም። ይህን ነው ለስቴት ዲፓርትመንትም ለሀውስ ኦፍ ሪፕሬዘንታቲቭ ለአምባሳደሩንም ይህንን ነገር ነው
መስሪያ ቤት እና ለተወካዮች ምክር ቤት ለዩናይትድ ስቴትስ ለእነሱም እንደዚሁ ያቀረባችኋቸው ጥያቄዎች አሉ ለአሜሪካ መንግስትና ለዓለም አቀፉ ማህበረሰብ ብላችሁ እነዛንስ ሊዘረዝሩልኝ ይችላሉ ዶክተር?
እኛ የጠየቅነው አንደኛ ከኢትዮጵያ ጋር ስለምሰሩ ብዙ ጫና ሊያደርጉ ስለሚችሉ ይሄ ነገር እንዲቆም ጫና እንዲያደርጉን የጠየቅናቸው። ይህን ካላደረጉ እንግዲህ ብዙ ሳንክሽኖች ሊኖሩ ይችላሉ፣ ያንን እንዲጠቀሙ። እኛ ከዛ ውስጥ ያየነው ነገር እነሱም እንዳሰጋቸው እንደሚያስቡበት እኛ በ14 ከተወያየነው በኋላ ነው ሶስተኛውንም ስቴትመንት ያወጡት። ስለዚህ መግለጫቸውን ያወጡት። ስለዚህ እኛም ደስ ብሎናል። ሁላችንም ትክክል ነው፣ ግን ከዚህ የበለጠ መደረግ አለበት። እኛ እዛ ሲንድ የተናገርነው ስለ ኦሮሞ ብቻም አይደለም፣ ስለ ሀገሪቷ ነው፣ ስለ እዛ ውስጥ ያለው ስለ ደሃ ህዝብ ነው፣ ስለ ተፈናቀለው ህዝብ ብቻ አሁን ብዙ ነገር ላለ እዛ ውስጥ።
ፓስተር ገመቹ፣ የኢትዮጵያ ኤምባሲ እዚህ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲም እንደዚሁ ገብታችሁ አምባሳደር ግርማን ማግኘታችሁን ገልጻችኋል እና ተገናኝታችኋል ከእሳቸው ጋር በአካል?
አዎ፣ በአካል ተገናኝተን ሁላችንም አብረን ነው የሆነው። ወደ 8 የምንሆን ፓስተሮች ተቀብለውን በክብር ነው ያነጋገሩም። እኛን ሀሳባችን ውስጥ ያለንን ነገር በትክክል ነው የተናገርነው። ይሄ ነገር መቆም አለበት፣ መቆም ብቻ ሳይሆን መስተካከል አለበት። መስተካከል ብቻም ሳይሆን ሌሎችም ሰዎች ተጨምሮበት የዛች ሀገር ፈንታ የሆነ ነገር መደረግ አለበት። ይሄ ነገር ካልተስተካከለ ወደፊት የሚያመጣው ነገር መጥፎ ነው። ብሶት ሲበዛ እንግዲህ እኛ እናውቃለን፣ ብሶት የህዝብ ብሶት ሲበዛ የሚያመጣው ነገር እናውቃለን። እኛ ደግሞ ይህን ነገር አንፈልግም። እዛ ሀገር ውስጥ የምኖር ሰው ይህን የምፈልግ ሰው ያለ አይመስለኝም። እሳቸውም እንደሰሙና ለምመለከተው በተለይ ለፕራይም ሚኒስትሩ እንደሚያስተላልፉልን ተናገሩ።
ዩናይትድ ስቴትስ መንግስት ተወካዮችስ በሁለቱም በኩል ልካሁን እንደዚህ ነጥለው የነገሯችሁ ነገር አለ ምን እንደሚያደርጉ?
እኛ እንግዲህ ከእነሱ የሰማነው ከዚህ በፊትም ከመንግስት ጋር በብዙ ሁኔታዎች እየተነጋገሩ እንዳለ እንዲያስተካክሉም እንደተነገራቸው አሁንም እንደምናገሩ ነግሮናል። እኛም እሱን እናምናለን።
መቼም ቤተ ክርስቲያን የህዝብ ህሊናም ልቦናም ነች ዶክተር ገመቹ፣ እና በህዝቡ ውስጥ ያለውን ስሜት በደንብ ታውቃለች፣ ትገነዘባለች ብለን እናስባለን። እና ቅድም ሲነግሩኝ አንዳንድ ቃላትን በዚህ በቃለ ምልልሳችን ውስጥ የተጠቀሟቸው አሉ እርስዎ ፓስተር ገመቹ፣ ምሬት ያሉት ነገር አለ፣ የተብላላ ያሉት አለ፣ ስር እየሰደደ የሄደ ያሏቸው ነገሮች አሉና እነዚህ ምን ምን እንደሆኑ ሊነካኩልኝ ይችላሉ? አንዳንዶቹን እንኳን ምን እንደሆነ ይሄንን ያህል ወደ ብሶት ወደ ምሬት ሊወስዱ የሚችሉ እና ምላሽ የሚያስፈልጋቸው ከመንግስት
ለምሳሌ አሁን በኦሮሚያ ክልል ሁሉ ብሶት ያመጣው እዛ ውስጥ የሚኖር ህዝብ በትክክል አልተወከልኩም ራስን በራሴ ማስተዳደር አልቻልኩም ነው። በሌላ በኩል ደግሞ ዲሞክራሲ በወረቀት ላይ ያለው ዲሞክራሲ በትክክል በየቅጣጫ አልተተረጉመም የሚል ሀሳብ ነው እኛ የምንረዳው። ከዛ የህዝብ እንቅስቃሴ እንግዲህ በዚህ አመት ብቻ አይደለም ብዙ ጊዜ ሆኗል 2005 ከዛም እየቀጠለ እየባሴ ነው ሄደው። እኛ ከዛ የተማነው ነገር የህዝቡ ቢሶት ጥያቄ አልተመለሰም እየበዛ ሲሄድ ሁኔታ ላይ የደረሰው መንግስት እንግዲህ ህዝቡን የሚያገለግል ከሆነ የህዝቡን ጥያቄዎች ሰምተው በጊዜ ጥያቄዎቹን መልስ ማግኘት አለባቸው። ይሄ ነገር አልተደረገም ነው። ሁለተኛ ነገር ደግሞ አገር ውስጥ ያሉ ብዙ ተቃዋሚዎች አሉ። ተቃዋሚዎቹ አሁን እንዳለ ከመንግስት ፓርላመንት ውስጥ የሉም። ያ ነገር ቆንጆ አይመስለኝም። በእኔ አሳሰብ ትክክለኛው ስናስብ የሆነ ነገር የጠፋ ይመስለኛል። እኛ ደግሞ ቤተ ክርስቲያን ነን። አንድ ፓርቲም አንደግፍም በአንድ ፓርቲም እንትን አንልም። ግን እንግዲህ የቤተ ክርስቲያን አገልግሎት ይሄ ነው። በዚህ አስተሳሰብ ነው እኛ የምናገረው። ሌሎችም በዚህ አስተሳሰብ ብናገሩ በጎ ነገር ሊመጣ ይችላል ብሌን ነው የምናስበው ብዬ ነው የማስበው እኔ ራሴ።
ዶክተር ገመቹ አሁን መጨረሻ ላይ ያነሱልኝ ነገር አነሳሎታለሁ የሚል ሀሳብ ነበረኝ። እናንተ የእምነት የሃይማኖት ሰዎች ናችሁ፣ እናንተ ክርስቲያኖች ናችሁ። ያነሳችኋቸው ጥያቄ የፖለቲካ ሽታ አላቸው ወይም የፖለቲካ መፍትሄ የሚፈልጉ ናቸው የሚል አካል ቢነሳና ቢጠይቃችሁ ምንድን ነው የምትሉት የሚል ጥያቄ ነበረኝ በውስጤና ምናልባት በዚህ ላይ ቅድም ካነሱልኝ ጋር አክለው የሚናገሩት ነገር አለ።
እንግዲህ ቤተ ክርስቲያን የምትኖረው በምድር ላይ ነው፣ ሰዎች መካከል ነው የምንኖረው። እኔ በፖለቲካ ማለት ደግሞ ህዝቦች የምኖሩበት እኛ ሁላችንም የምንኖርበት ነው። ቤተ ክርስቲያን የሆነ ፓርቲኩላር የሆነ ፖለቲካ አካል የምትደግፍ ሳትሆን ስልጣን ላቸው የመንግስት አካላት ለቆሙለት ነገር በትክክል ስራ ላይ እንዲውሉ የመናገር እነሱንም የማገዝ የመብረታት ኃላፊነት አለባት። ያ ኃላፊነት ደግሞ የምናገኘው ከእግዚአብሔር ቃል ነው። ስለዚህ ይህ ጥያቄ መሆንም የለበትም።
ዶክተር ፓስተር ገመቹ ኦላና የኦሮሞ ወንጌላውያን አብያተ ክርስቲያን ህብረት ፕሬዚደንት ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁ።
በጣም ነው የማመሰግነው እኔ።
ክቡራትና ክቡራን አድማጮች ይህንን የኦሮሞ ወንጌላውያን አብያተ ክርስቲያን ህብረት መሪዎች ሰሞኑን ዋሽንግተን ዲሲ ተገኝተው ያቀረቧቸውን ጥያቄዎችና ያነጋገሯቸውን ባለስልጣናት እያገኘን ለማነጋገር ጥረት እያደረግን ነው። ባገኘናቸው ጊዜ ከኢትዮጵያ ኤምባሲም ከዩናይትድ ስቴትስ የተወካዮች ምክር ቤትና የውጭ ጉዳይ መስሪያ ቤቱም የሚባሉ ሀሳቦችን ይዘንላችሁ እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። ተከታዩ ዝግጅታችን ሐኪሙን ይጠይቁ ነው።
የአድማጮችን ጤና ነክ ጥያቄዎች የሚያስተናግደው ሳምንታዊ ቅንብር ሐኪሞን ይጠይቁ ተከታታይ ቅንብር በሰውነት ውስጥ የደም መጓጎል የሚከሰትባቸውን ሁኔታዎችና የሕክምና አማራጮቹን ይመለከታል። የምሽቱንም በአመዛኙ በእግር ላይ የሚወጣ የደም ስር እብጠት ዙሪያ በተደጋጋሚ የሚነሳ ጥያቄ በማስቀደም ይሆናል የሚጀምረው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ የዊስካንሰን ማዲሰን ዩኒቨርሲቲ የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያ የሆኑትን ዶክተር ግርማ ተፈራን አወያይቷል።
ሄሎ ቪዎች እንደምናላችሁ የዘውትር አድማጫችሁ ነኝ። ሐኪሞን ይጠይቁ ፕሮግራማችሁ ላይ ጥያቄ ለመጠየቅ ምደውለው ባለፈው ዶክተር ግርማ የደም ስር ቀዶ ጥገና የነበሩትን አቀረባችኋቸው ስለነበር አባካቹ አሁንም ደሞ ቫሪኮስ ወይንም ደሞ እግር ላይ ጥቁር ደም ከምን ይመጣል? ከዘር ወደ ዘር ይተላለፋሉ? መዳንስ ይቻላል ወይ ብላችሁ አባካቹ ብታማክሩልኝ አመሰግናለሁ።
ዶክተር ግርማ ቀደም ብለው የሰማቸው ስማቸውን ያልገለጹት አድማጫችን ከዚህ ከዋሽንግተን ዲሲ ያነሷቸውን ጥያቄዎች በቀደም ተከተል እንመለከታለን። ለመሆኑ የእግር ደም ስሮች ማበጥ በምን ወይም እንዴት ይከሰታል?
ጥሩ ነው። የቫሪኮስ ቬይን ማለት እንግዲህ ደምን ወደ ልብ የሚመልሱት ደም ስሮች ቬይን ይባላሉ። የነዛ ደም ስሮች መስፋት ነው እና በአንድ ቦታ ላይ ሳይዛቸው ይጨምርና ተለቅሉና ይለጠጡና ይታያሉ። እንግዲህ ደም ስሮች በተለይ ቬይኖች ከእግር ወደ ልብ ነው ደም መውሰድ ያለባቸው እና አንድ ሰው በሚቆምበት ጊዜ እንግዲህ እንደምታስቡት ግራቪቲ ያው ደሙን ወደ ታች ስለሚስብ እነዚህን ደም ስሮች ሊለጥጣቸው ይችላል።
ለረጅም ጊዜ መቆም በስራ ምክንያት በተለያየ ሁኔታ
በአብዛኛው የእንደዚህ አይነት የቫሪኮስ ቬይን መንስኤው ምን እንደሆነ አይታወቅም። ግን የምናውቀው እንደናቸው አንደኛ ሴቶች ላይ ከወንዶች የበለጠ ይታያል። ይሄም ቁጥሩ ሲታይ ሁለት ሴት ላይ ሲል አንድ ወንድ ላይ ይታያል አይነት ነው ሬሾ። ከዛ በተረፈ ደግሞ እንግዲህ ይህንን ማስመልክቶ ምናልባት ሆርሞኖች ሚና ይጫወቱ ይሆን የሚለውም ጥያቄ አለ። ሶስተኛው ነገር ደግሞ በዘር ውስጥ ብዙ ሰዎች በቫሪኮስ ቬይን የመታመም ሁኔታ ይታይባቸዋል። ስለዚህ ጄኔቲክም ሁኔታ እንግዲህ
በዘር የመተላለፍ ሁኔታ አለው
ማለት ነው። ሌላው ሶስተኛ ነው አራተኛው ምክንያት ደግሞ አልፎ አልፎ እነዚህ ቬይኖች ውስጥ የደሙን ግፊት ሊጨምር የሚችሉ ሁኔታዎች ነገሮችን ያባብሳሉ። ለምሳሌ በእርግዝና ወቅት እንግዲህ ያው ማህፀን ስለሚያድግና ስለትልቅ ሲሆን በሚሆንበት ጊዜ ቬይኖቹን ስለሚጫናቸው ያ ጭነት ምን ይፈጥራል? ቬይኖቹ ደምን ወደ ልብ እንደፈለጉት በቀላሉ ለማንሸራሸር ሳይችሉ ይቀሩና ግፊቱ የደሙ ግፊት ስለሚጨምር ያ ደም ስሮቹን ትንሽ እንዲለጠጡ የሚያረጋቸዋል ማለት ነው። ስለዚህ ለመመለስ ያህል ባጭሩ በአብዛኛው ምክንያቱ አይታወቅም፣ ግን የዘር ጉዳይ አለበት። ከዛ በተረፈ ብዙ ጊዜ እንደዚህ ሴቶች ይያዙበታል። ከዛ ሌላ ደግሞ ብዙ ጊዜ ለረጅም ሰዓት የሚቆሙ ሰዎች በዚህ ነገር
ይጋለጣሉ።
አዎ።
አድማጫችንም ሌሎችም ጠያቂዎቻችን ይሄ ሁኔታ በሕክምና ይረዳል ወይ የሚል ጥያቄ አንስተዋል። የተለያየ ሕክምና አማራጮችም ሊኖሩ ስለሚችሉ ለዚህ ህመም የተጋለጡ ሰዎች በየደረጃው ምን አይነት የሕክምና አማራጮችን ሊወስዱ ይችላሉ? በእርግጥስ ሙሉ በሙሉ መዳን ይቻላል ወይ?
የተለያየ የሕክምና አማራጮች አሉ። አንደኛው ዋናው መሰረታዊ ሁሉ ሰው ማድረግ ያለበት በእንግሊዝኛው ኮምፕሬሽን ስቶኪንግስ የሚባለው ማለት እነዚህ የሚለጠጡና ጥብቅ አድርገው የሚይዙ ካልሲዎች አሉ። በነዛ መረዳት ይቻላል። እነዚህ ካልሲዎች ደግሞ በተለያየ የግፊት መጠን ነው የሚመጡት። ከጉልበት በታች ሊሆኑ ይችላሉ፣ ከጉልበት በላይ ሊደርሱ ይችላሉ። እና ይህ እንግዲህ አሜሪካን ሀገር ለእያንዳንዱ ግለሰብ እንደ እግሩ መጠን ሳይዝ ተለክቶ ነው የሚሰጠው። ስለዚህ እንግዲህ ይሄ አጥብቆ የሚይዝ የካልሲ አይነት እንግዲህ የመጀመሪያው ደረጃ የህክምና መፍትሄ ነው። በዚህ በሱ መልኩ ብዙ ሰው ሊረዳ ይችላል። እና ይሄን ሲደረግ ምንድን ነው የሚረዳቸው? ያለውን ግፊት እንዲቀንስና ነው ከሰዓት በኋላ ብዙ ሰዓት ከቆሙ በኋላ እግር እብጠትን መከላከል ይችላል። የሚመጣውን የህመም ስሜት ለመቀነስ ይችላል ማለት ነው። ከዚህ ሌላ ሁለተኛው መንገድ ደግሞ ያው ቀዶ ህክምና የሚደረግ ህክምና አለ። ይሄ ህክምና በአሁኑ ወቅት በሁለት የተለያዩ መሳሪያዎች ነው የምናስወግደው ህመሙን። አንደኛው በሌዘር የተመረኮዘ ነው። ምንድን ነው የምናደርገው? ዋናውን ትልቁን የተለጠጠውን ቬይን ወይንም የደም ስር በሌዘር እንዲዘጋ እናደርገዋለን። እና ሲዘጋ በዛ ቬይን የሚመጣው ደም ሌላ መንገድ ፈልጎ እንዲሄድ ይደረግና የመለጠጥና የማሳበጥ ስሜቱን ይቀንሳል ማለት ነው። ሁለተኛው መንገድ ደግሞ በእንግሊዝኛው ራዲዮ ፍሪኩዌንሲ ይባላል። እሱም ቢሆን ምንድን ነው እንደዚሁ ደም ስር ውስጥ የሚገባ ካቴተር ነገር ሆኖ ከፍተኛ ቴምፕሬቸር ሙቀት ይፈጥርና ያ ሙቀት ቬይኑ እንዲዘጋ ያደርገዋል። እና በእነዚህ ሁለቱ የቀዶ ህክምና መንገዶች ብዙ ሰው ይረዳል። እንደዚህ አይነቱ ቀዶ ህክምና ደግሞ ሆስፒታል የሚያስተኝ አይደለም። ወደ ቤት ወዲያውኑ በሁለት ሶስት ሰዓት ውስጥ ወደ ቤት ሰው ይሄዳል። ሶስተኛው መንገድ ደግሞ አንዳንድ መድኃኒቶች አሉ፣ ቬይኖች ውስጥ ቀጥታ የምንወጋቸው። እነዚህ መድኃኒቶች በእንግሊዝኛው ስክለሮቴራፒ ይባላሉ። እነዚህ መድኃኒቶች ምንድን ነው? የደም ስሩ ራሱ እንዲቆጣ ያደርጉና ከዛ ደም ስሩ በዛ ቁጣ ምክንያት ራሱን ሊዘጋ ይችላል። እና እንግዲህ እንደሱ አይነቱ ደግሞ ሕክምና ብዙ ጊዜ ለትላልቅ ቬኖች አይሆንም፣ ግን እነዚህ በትናንሹ ለሚታዩ ጠቆር ላሉ እነዚህ ስፓይደር ቬን ለሚባሉ በጣም ትናንሽ ለሆን የደም ስሮች ጥሩ አማራጭ ነው እሱ ደግሞ። እና እሱም ቢሆን በቢሮ ነው የሚደረገው፣ ሆስፒታል የሚያስገባ ነገር አለ።
ዶክተር ግርማ፣ በእነኚህ ህክምናዎች ሙሉ በሙሉ መዳን ይቻላል ወይስ በየደረጃው የተለያዩ ውጤቶች ይጠበቃሉ?
በየደረጃው የተለያዩ ውጤቶች ይጠበቃሉ፣ ግን በአብዛኛው በጨረርም ሆነ በቀዶ ጥገና ከታከሙት በኋላ ብዙዎቹ ሰዎች ወደፊት ደግሞ ሌሎች ቬይኖች እንደገና ቫሪኮስ ሊሆኑባቸው ስለሚችሉ ይህን የሚለጠጠውን ካልሲ በተቻላቸው መጠን እንዲያደርጉ ይመከራሉ። ግን በአብዛኛው ይህን የሰርጀሪ ወይም የጨረር ህክምና ከተደረገ በኋላ እነዚህ በትላልቁ የሚታዩት ቬይኖች ስለሚጠፉ ኮዝሜቲክ ወይም በሚታይበት ጊዜ ያው ጥሩ ሊሆን ይችላል፣ ለረጅም ጊዜ ሊጠፋ ይችላል። ግን ከ10 ከ15 ከ20 ዓመት በኋላ አንዳንድ ቬይኖች እንደገና መምጣታቸው አይቀርም። ስለዚህ ሙሉ በሙሉ በሽታው ይጠፋል ማለት አይቻልም።
ሙያዊ ማብራሪያውን የሰጡን በዚህ በዩናይት ስቴትስ የዊስኮንሰን ማዲሰን ዩኒቨርሲቲ የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያው ዶክተር ግርማ ተፈራ ናቸው። ዶክተር ግርማን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ በሰውነት ውስጥ የደም መጓጎል እንዴት ይከሰታል? የህክምና አማራጮች ውስጥ ለሚሉት ተከታታይ ጥያቄዎች ሙያዊ ማብራሪያ ዶክተር ግርማን ይዘን እንመለሳለን። የአሁኑም ግን በዚሁ አበቃን። መልካም ምሽት።
እኛ ደግሞ አሉላን ከዚህ ከስቱዲዮ እናመስግንና ወደ ተከታዩ ዝግጅታችን እንሸጋገር። ንግድና ምጣኔ ሀብት ነው።
የዛሬው የንግድና ምጣኔ ሀብት ዝግጅት በኦሮሚያ ሲካሄዱ የቆዩትና አሁንም የቀጠሉ ሰልፎች በውጪ ሀብት ፍሰት ላይ ሊኖራቸው የሚችለው ጫና ላይ ያተኩራል። አዘጋጅና አቅራቢው ሄኖክ ሰማእግዜር ከ30 ዓመታት በላይ በዓለም ባንክና በሌሎች ተቋማት ያገለገሉ የልማት ምጣኔ ሀብት ባለሙያ በእንግድነት ይዟል። ዶክተር አክሎክ ቢራራ ዘለቄታ ያለው ልማት ለማምጣት ሶስት ነገሮች ሊሟሉ ይገባል ይላሉ።
አንደኛ የፖለቲካ አመራሩ ድምፅ የሚሰጥ ተሳትፎን የሚያጠናክር ባለቤትነትን የሚያጠናክር ነው ወይ የሚል ጥያቄ ሁሉም አገሮች ለምሳሌ ኔፓል፣ ቬትናም፣ ቀደም ሲል ታይዋን፣ ሲንጋፖር፣ ሌሎችም ቦታዎች በአፍሪካ ውስጥ ቦትስዋና፣ ሞሪሸስ የመሳሰሉ ሀገሮች የታየንትን ነው። የፖለቲካ አመራር አሳታፊነት፣ ድምፅ አስተናጋጅነት የሚል ሁለተኛው የትም ሀገር ቢሆን የአገዛዙ ሁኔታ የሚለየው አጎልማሽ የሆነ ፖሊሲ አለ ወይ እና ሶስተኛው ከዚህ ጋር ተያይዞ የሚታየው የተቋማት ጥራት፣ ቅልጥፍና፣ ህዝብን አገልጋይነትና ተሳትፎን አጠናካሪነት የሚሉ ናቸው። እነዚህ በጣም መሰረታዊ የሆኑ ጥያቄዎች ናቸው።
የውጭ ኢንቨስትመንትን በተለይ አሁን ላይ ቁጭ ብለን ይህን ያህል ይጎዳል፣ ይህን ያህል አይጎዳም ለማለት መረጃ ማሰባሰብ ያስፈልጋል። ስለዚህ እሱን አናደርግም፣ ግን ልናደርግ የምንችለው እንደዚህ አይነት ሁኔታዎች፣ ተቃውሞዎች በተቀሰቀሱባቸው ሌሎች አገሮች ከአፍሪካም እነ ናይጄሪያን መጥቀስ እንችላለን። የህንድ ገበሬዎችን እንቅስቃሴ ማየት ይቻላል። ከሌሎች ሀገሮች እንዴት ተወጡት? እንዴትስ ለውጥ አመጡ?
ዋናው ጥያቄ እሱ ነው። እንግዲህ ፖሊሲ ያልኩበትም ዋናው ምክንያት ይሄ ነው። በልምድ በሚታይበት ጊዜ እጅግ በጣም ጠቃሚ የሚሆነው የባለቤትነት ጥያቄ አለ። እንዲሁ የወደቁ ሀገሮችንን በላቲን አሜሪካ በተለይ ካሪቢያን፣ መካከለኛው የደቡብ አሜሪካ ክፍል እና ሌሎች በሚታዩበት ጊዜ ባለቤትነት እጅግ በጣም ቁልፍ መሆኑን ያሳያል። ይሄ ኢንዲጂነስ ወይም ደግሞ የአገሩ ባለቤት ተጠቃሚ መሆኑ፣ አገሩ የዚህ የውጭ ኢንቨስትመንቱ ባለቤት መሆኑ። ለምሳሌ ማዳበሪያ ይሰራ ይባል እና ሞንሳቶ የሚባለው ድርጅት ማዳበሪያ ሊሰራ ይምጣ ይባል፣ ያነ ማን ነው በባለቤትነት የሚያዘው የሚለውን ጥያቄ ደቡብ ኮሪያኖች፣ ታይዋን፣ ሲንጋፖር፣ ቦትስዋና መልሰውታል። ይኸው ምንድን ነው? የውጭ ኢንቨስትመንት በሚመጣበት ጊዜ አጋርነት ወይም ተሳትፎ እጅግ በጣም ቁልፍ ነው፣ ወሳኝ ነው የሚል ነው። ግጭት የሚፈጠርባቸውን ቦታዎች ብንወስድ ለምሳሌ እንደ ሞዛምቢክ ያለ ወይም ደግሞ ማዳጋስካር የመሳሰሉትን ሀገሮች ብናያቸው ግጭቱ የሚከሰተው ባለቤትነት ሙሉ በሙሉ የውጭ ተጠቃሚዎችና በውስጥ ያሉ የጥቂት ተጠቃሚዎች ባለቤትነት ከፍተኛው ሚና በሚይዝበት ጊዜ ነው። እነዚህ ሀገሮች ያደረጉት ለምሳሌ ቦትስዋና ያደረገችው ምንድን ነው? እንቁ ታመርታለች። እንቁ ማምረቱ አይደለም እኮ፣ እንቁማ የተፈጥሮ ሀብት የቦትስዋና ሕዝብ ነው። ነገር ግን አጠቃቀሙ ላይ ነው ዋናው ቁልፍ። ደቡብ ኮሪያም ያደረገችው የአገሯን የራሷንን የውስጥ የማምረት አቅም ለማሳደግ በትምህርት ላይ እጅግ በጣም ሰፊ እና ጥልቀት ያለው ኢንቨስትመንት አደረገች። ቬትናምን ብንወስድ የእርሻ ምርቷን ለማሳደግ ስትል የእርሻ ፖሊሲውን፣ የመሬት አያያዝ ፖሊሲውን ለውጣለች። ስለዚህ የፖሊሲ ለውጥ እጅግ በጣም አስፈላጊ ነው ማለት ነው።
ልክ ነው። እንግዲህ የፖሊሲ ለውጥ አስፈላጊ እንደሆነ አስቀድሞም የገለጹት ነው። እንዲያው ባጭሩ ኢትዮጵያ ምን አይነት ለውጥ ማድረግ አለባት ይላሉ?
እኔ አንዳንድ ጥናቶች አድርጌያለሁ። ለምሳሌ በኢትዮጵያ ውስጥ እጅግ በጣም አሳሳቢ የሆነው የመሬት ነጠቃና ቅርሚት ጉዳይ ነው። የመሬት ባለቤት ህዝብ ነው በሚባልበት ጊዜ ህዝቡ ተሳትፎ አለው ማለት ነው። ስለዚህ የመሬት ባለቤትነት በህግ ታውቆ ህዝብ የመሬቱ ባለቤት መሆን ይኖርበታል። አንዱ የፖሊሲ ለውጥ መሆን ያለበት እንዲሁ በይስሙላ በህዝብ ስም መሬቱን እኛ መንግስት ያስተናግደዋል የሚለው አዋጣም። አሁን ያለው ቀውስ እኮ ባለቤትነቱን ማን ይዞታል የሚለው ነው። ስለዚህ ግልጽነት ባለው ኃላፊነት ባለው ተሳትፏዊ በሆነ መንገድ ፖሊሲ ለውጡ ህዝብን የሚያገለግል መሆን ይኖርበታል። እድገቱ በህዝብ የኑሮ መሻሻል ላይ መስጠት ይኖርበታል እና ይሄ አንዱ የፖሊሲ ለውጥ አስፈላጊ ነው የምለው ለዚህ ነው። የተፈጥሮ ሀብት ብቻውን አንድ አገርን ሊያለማ አይችልም። የተፈጥሮ ሀብቱ ለማን ያገለግላል? ለአገር ልማት ይውላል፣ ለህዝብ ህይወት መሻሻል ይውላል፣ የስራ እድሎችን ይፈጥራል የሚለው እንትን ነው በጣም አከራካሪ ሆኖ የሚታየው በኢትዮጵያ ውስጥ። እኔ የማሳስበውና አደራ የምለው ይሄ መንግስት እንዲያስብበት የምፈልገው ምንድን ነው፣ ህዝቡ ተሳታፊ መሆን ይኖርበታል። ድምፁ እንዲሰማ ያስፈልጋል። ወጣቶች ፊት ለፊት የሚያዩት ምንድን ነገር ነው? አብዛኛው እኮ የሚከራከረው በኦሮሚያ የሚሞተው በጎንደር የሚሞተው እኮ ወጣቱ ትውልድ እኮ ነው። ወጣቱ ትውልድ ፊት ለፊት የሚያየው ምንድን ነው? ይሄ ፋክተሪ አለ፣ ፋብሪካ አለ ይላል። ይሄ እርሻ አለ ይላል። ይሄ እርሻ ግን ለእኔ ምን አስገኘልኝ ብሎ ነው የሚጠይቀው። ስለዚህ ፊት ለፊት የሚታየውን ነገር ሊካድ አይችልም። ያነ የሚመረተው ነገር በባለቤትነት የያዘው ማን ነው? ከእድገቱ ጥቅም የሚያገኘው ማን ነው የሚለው የፖሊሲ ጥያቄ ነው፣ የፖለቲካ ጥያቄ ነው። ይህንን ልንወጣው መቻል ይኖርብናል። ይቻላል ደግሞ ብዬ እገምታለሁ።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ።
እግዜር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሰዎችን በሕገ ወጥ መንገድ ከሀገር ሀገር ማስተላለፍ ወይም ዘመናዊ ባርነት በዓለም ዙሪያ በብዙ ቢሊዮን ዶላር የሚካሄድ እንቅስቃሴ ነው። ይህ ሕገ ወጥ ተግባር መንግሥታትን ያኮሰምናል፣ የሀገሮች ብልጽግና ጸር የሆነውን ሙስናን ያለመልማል። ድርጊቱ እንደ ሱስ አስመጭ ንግድና የጦር መሳሪያን በድብቅ የማስተላለፍ ሕገ ወጥ እንቅስቃሴዎችን ያጠናክራል። አሸባሪዎች እንቅስቃሴዎቻቸውን በገንዘብ የሚያግዙበት አንደኛው መንገድም ይኸው ነው። ዛሬ በዓለማችን ከ20 ሚሊዮን በላይ የዚህ ሰዎችን በህገወጥ መንገድ ከሀገር ሀገር ማስተላለፍ ወይም ዘመናዊ ባርነት ሰለባዎች አሉ ይልና የቪዮኤርስ አንቀጽ ሀተታውን ይቀጥላል። በአሁን ወቅት በዓለማችን አንድም ሀገር ከዚህ ሰብአዊ መቅሰፍት ሊያመልጥ አይችልም። ዩናይትድ ስቴትስን ብንወስድ በህገወጥ መንገድ ከሀገር ሀገር የሚተላለፉ ሰዎችና በአስገዳጅ ሥራ የሚመረቱ ቁሳቁሶች በብዛት የሚገቡባት ሆና እናገኛለን። ይህም ማለት ይህን የሰው ልጆች መቅሰፍት የምንዋጋ ከሆነ ከራሳችን መጀመር አለብን ሲልም የአሜሪካ ድምፅ ራዲዮ ጣቢያ በርዕሰ አንቀጹ አስገንዝቧል። ፕሬዚደንት ባራክ ኦባማ ዘመናዊ ባርነትን በመዋጋቱ ተግባር የዩናይትድ ስቴትስን መንግሥት ምላሽ ለማጠናከርና ለማስተባበር ከሦስት ዓመታት በፊት በርካታ እርምጃዎችን ወስደዋል። በወቅቱ ትኩረት የሰጧቸውም አራት የስልት ዘርፎች ከሕግ አንጻር ሰዎችን በሕገ ወጥ መንገድ ከሀገር ሀገር የሚያስተላልፉ ሰዎች እነማን እንደሆኑ መከታተል፣ በድርጊቱ መሳተፋቸው የተረጋገጠባቸውን እየያዙ በቁጥጥር ስር መዋልና ለፍርድ ማቅረብ አንደኛው ሲሆን፣ ለድርጊቱ ሰለባዎች የጤና አገልግሎት መስጠት፣ የሕፃናትን ጤና መንከባከብ የሚለው ደግሞ ሁለተኛው ነው። በንግድ መልክ ሰዎቹ በሚተላለፉባቸው መንገዶች የትም ቦታ ላይ አስገዳጅ ሥራ አለመፈጸሙንና የሚመረቱት ቁሳቁሶች በዩናይትድ ስቴትስ ገበያ ላይ አለመዋላቸውን ማረጋገጥ ሦስተኛው እርምጃ ሲሆን፣ የችግሮቹን ክብደት ሕዝብ እንዲረዳ ማድረግ እንዲሁም የዚህን የዘመናዊ ባርነት ሰለባዎች መለየት የሚያስችሉ ሥልጠናዎችን ለመንግሥት መስጠትና በአጠቃላይ ሕዝቡ ግንዛቤ እንዲያገኝ ማድረግ የሚሉ ናቸው። ፕሬዚደንቱ ይህን የያዝነውን የአውሮፓውያኑን ወር ጃንዋሪ በየዓመቱ ብሔራዊ የዘመናዊ ባርነትና ሰዎችን በሕገ ወጥ መንገድ ከሀገር ሀገር ማስተላለፍን የምንከላከልበት ወር እንዲሆን አውጀዋል። የደህንነት ጥበቃ አባሎቻችን ሰዎችን በሕገ ወጥ መንገድ ከሀገር ሀገር የሚያስተላልፉ መረቦችን ለመለየት የሚያስችላቸው በቂ ኃይል መድበዋል። ሕግ አስከባሪ መኮንኖችም መረቦቹን ለመበጣጠስ ተንቀሳቅሰዋል። የወንጀለኛ መረቡን መሪዎች ለፍርድ አቅርበው ለማስቀጣት ደግሞ አቃቢያን ሕግ ያላሰለሰ ጥረት ይዘዋል ብለዋል ፕሬዚደንት ኦባማ በዘንድሮ የጃንዋሪ ዘመቻ መልእክታቸው ሲናገሩ። በመጨረሻም እኛ እዚህ በዩናይትድ ስቴትስ ሰዎች በሕገ ወጥ መንገድ ከሀገር ሀገር መተላለፋቸውን ለማስወገድ እየታገልን ባለንበት ወቅት ድርጊቱን ከመላው ዓለም ለማጥፋት የተያዘውን ጥረት ደግሞ መምራታችንን እንቀጥላለን ሲሉ ፕሬዚደንት ባራክ ኦባማ የተናገሩትን ጠቅሶ የቪዮኤርስ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ23 ሳንቲም ተመንዝሯል። እርስዎ ዶላር መግዛት ከፈለጉ የሚከፍሉት 21 ብር ከ33 ሳንቲም ነው። ዶላር መሸጥ ከፈለጉ ደግሞ ባንክ ለእርስዎ የሚሰጡት 21 ብር ከ23 ሳንቲም ነው። አንድ ዩሮ ከ23 ብር ከ14 ሳንቲም፣ አንድ የእንግሊዝ ፓውንድ ደግሞ 30 ብር ከ05 ሳንቲም ተመንዝረዋል ዛሬ። አሁን ማምሻውን ከኢንተርኔት ባገኘሁት ዘገባ መሰረት ነገ ረቡዕ ጥር 11 2008 ዓ.ም አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 22 ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። በነገራችን ላይ ዛሬ የቶማስ የኤሌክትሪሲቲ ፈጣሪ ቶማስ ኤዲሰን በሰራው መሰረት የመጀመሪያው የመንገድ ላይ መብራት የተዘረጋበት ዕለት ነው። በአውሮፓ አቆጣጠር በ1883 ዓመተ ምህረት ማለት ነው። ታሪካዊ ዕለት ነው። ብርሃን ያገኘንበት ቀን እና እንግዲህ እየተሰነባበትን ነው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎቹም ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ቆንጂት ታዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን።
የትግርኛ ቋንቋ ዝግጅት እስከሚቀጥል በዚህ ሙዚቃ እንሰናበታለን። ደህና ደሩ።
ጥላሁን ገሰሰ ስፈልግሽ እኖራለሁ። ጤና ይስጥልኝ።
እንዴት ላድርግ የኔ ፍቅር Zora Lehu
መዞር እኔን ማይሰለች
Yeah.